የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ምሩዝ የተለየ ፍጡር ነው። በ5200 ማጣሪያ፣ በ10001 ማጣሪያ፣ ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ 5 ጊዜ ነው የሮጠው። 5ቱንም ሩጫዎች በአንደኝነት ነው የፈጸመው።
አንጋፋው የስፖርት ጋዜጠኛ ይምበርበሩ ምትኬ፣ እኛ እንደምንጠራው ጋሽ ይምበርበሩ፣ ምሩፅን ያስታወሰው ሌሎችም አሉ። ስለ ምሩፅ የተናገሩ ቆየት ብለው ይመለሳሉ። ዝክረ ተስፋዬ ድንቃ ባለፈው 15 ቀን የጀመርነውና ስለ ቀድሞ ኢትዮጵያ ጠቅላይ ሚኒስትር የተሰጠ ምስክርነት የመጨረሻ ክፍልም ዛሬ አንዱ መሰናዶ ነው። ንጉሴ ዛሬ በሁለት መልኩ ነው የሚቀርበው። የዚህንም ዝክር ከዜናው በኋላ ዘረዝራለሁ። ሁሉንም ነገር ለብቻዬ ሲያያዘው ሳትጠረጥሩ አልቀራችሁም አይደል? ትክክል አውቃችኋል። ብድሩን ለመመለስ ነው መሰለኝ ጥሎኝ ሄዷል። ኧረ የኔ ነገር ዛሬ ለካንስ የፈረንጆቹን ቁጣጣሽ ነው አዲስ ዓመት። ምን እነሱ 13 ወር ጳግሜን፣ ዘመነ ማቴዎስ፣ ማርቆስ የሚሉት ታሪክ የላቸውም። 12 ወር ብቻ በቃ። እናም ትናንት የ2016ን 12ኛ ወር ጨርሰው ዛሬ አዲሱን 2017 ዓመተ ምህረት አሃዱ ብለዋል። ለባሉ አክባሪዎች በሙሉ እንኳን ለአውሮፓውያኑ አዲስ ዓመት አደረሳችሁ። ሮም ስትኖር እንደ ሮማውያን ይላልና ብሂሉ ንጉሱ፣ እኔም አንተም እንኳን አደረሰን እንኳን አደረሰን እንባባላ።
ልክ ነህ አዲሱ፣ እንኳን አደረሰ። መልካም አዲስ ዓመት ለአንተና ለቤተሰብ። በዚህ አጋጣሚ ዛሬ ይዛቸው የቀረብካቸው ጋዜጠኛ ይምበርበሩ ምትኬ ድምጻቸውን ስሰማ በጣም ትዝ አለኝ። ከደምሴ ጋር ያኔ ኮመንታተር፣ ታዋቂ ኮመንታተር ነበርና እንደው መኖሩንም እርግጠኛ አልነበርኩም። አሁን ጥሩ ነገር ነው ያሰማኝ። ጥሩ ነገር ያሰማ
ጎሽ፣ እግዜር ይስጥልኝ። እኔ ዛሬ ብርድ ብርድ ብሎኝ አንተ አጠገብ ያገዘ አግዘኸኛል። ከአዲስ አበባ ደግሞ መስመር ላይ አንድ ሰው ያስከዋል። አሎ
አሎ፣
እንዴ ንጉሴ አክሊሉ፣ አብረን እንኳን አደረሰ
እንኳን አብሮ አደረሰን። የንጉሱን ሀሳብ ነው እኔም የምጋራው። ይምበርበሩን ከረጅም ጊዜ ከረጅም ዓመታት በኋላ ድምፁን ሰማሁት። ያው አይደለም እንዴ ደግሞ
ምንም አልተለወጠም። ይገርምሃል፣ በጣም ጥሩ ጥሩ እንዳለ ነው ያለው። አንዳንዴ ብቅ ብሎ ቢሰራ ጥሩ ነበር። ስፖርት እንደው ዝም ብሎ ቁጭ ብሏል።
በጣም 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 እንደነበረ ነው ሰኞ ሰኞ እንደምናዳምጠው። ይምቤ መቀጠል አለበት በእውነት።
መልካም እንግዲህ አድማጮች፣ ንጉሱ ታምሬ የሚመራው የዛሬ አውሮፓውያኑ አዲስ ዓመት የጥር 1 2017 የራዲዮ መጽሔት ሊጀመር ነው። ቀኑ ግን በኢትዮጵያ ታህሳስ 23 2009 መሆኑን ልብ ይሏል። ዜናውን እናስቀድምና እንመለሳለን።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያዊው የኦሊምፒክ ጀግና የሻምበል ምሩፅ ይፍጠር የቀብር ስነ ስርዓት ዛሬ በአዲስ አበባ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ለዛሬ እስክንድር ፍሬው አጠር ያለ ዘገባ አድርሶናል።
ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ዛሬ ሸኘች። በ1972 በአንድ ኦሎምፒክ 2 የወርቅ ሜዳሊያ ሲያመጣ በስፍራው የነበሩ በርቀት የተከታተሉ ኢትዮጵያውያን በደስታ ሰክረዋል፣ በስሜት አንብተዋል። በሞስኮ ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት ምሩፅ አሸንፎ እንደገባም እግሩ ላይ ወድቀው ከሳሙት አንዱ የሆኑት አቶ ተፈራ መኮንን ይህንን ያንጸባረቁት
ያን ጊዜ ሞስኮብ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው። አልቀሰናል። እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ ጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን።
ያ የሞስኮ ድል በርካታ ወጣቶችን አነቃቅቷል። እነዚያ ሁለት ወርቆች ለዚች አገር ሌሎች በርካታ ወርቆችን ስበዋል። በዚያ ተነቃቅተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ በምሩፅ የቀብር ስነ ስርዓት ላይ ሲናገር ሞስኮ የሁሉም መነሻ መሆኗን የጠቆመው
1972 ዓመተ ምህረት ለምሩፅ፣ ለኢትዮጵያ፣ ለአፍሪካ፣ ለኛ ልዩ አመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድርብ ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ ሁለት ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል።
የምሩጽ ጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከብዙ ታዋቂና ዝነኛ ዓለማችን አትሌቶች ጋር በተረጋጋሚ ተወዳድሮ ማሸነፉ በዛሬው የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነትም ወደ ኢትዮጵያ መመለሱ ተጠቅሷል። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በወጣቶችና ስፖርት ሚኒስትር ረስቱ ይርዳው በኩል የተነበበው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታዲያ እንደ ስሙ ነበር ብለዋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመውን የጀግናውን ኢትዮጵያዊ አትሌት የምሩጽ ይፍጠርን የቀብር ስነ ስርዓት መነሻ ያደረገውን ሰፋ ያለ ዘገባ በነገው ዕለት ይጀመረሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ከዜና በኋላ በራዲዮ መጽሔትና እስክንድርም እንዳለው በነገ ፕሮግራም ይመለስበታል። ትናንት ቅዳሜ ሌሊት ቱርክ ኢስታንቡል ከተማ በአንድ የምሽት ክበብ ተኩስ ከፍቶ 39 ሰዎች የገደለው ታጣቂ ፍለጋ ቀጥሏል። የቱርክ ጠቅላይ ሚኒስትር ቤናሊ ኢልድሪም ለጥቃቱ ኃላፊ ማን እንደሆነ እስካሁን ግልጽ እንዳልሆነ ነው የተናገሩት። አንዳንድ ፍንጮች እየተገኙ ነው፣ ነገር ግን ተጨባጭ ሁኔታው ላይ ገና ከድምዳሜ አልተደረሰም ብለዋል። የቡሩንዲ የአካባቢ ጥበቃ ሚኒስትር ዛሬ ጠዋት መዲናዋ ቡጁምቡራ ውስጥ በጥይት ተመተው መገደላቸውን የሀገሪቱ ፖሊሶች አስታወቁ። የ54 ዓመቱ ኢማኑኤል ኢንዱሩ ቡጁምቡራ ውስጥ ወደ መኖሪያ ቤታቸው በመጓዝ ላይ ሳሉ መገደላቸውን ነው ፖሊስ ያስታወቀው። የኮንጎ ዲሞክራሲያዊት ሪፑብሊክ የፖለቲካ ፓርቲዎች የሀገሪቱ ፕሬዚደንት ዛሬ በገባው የአውሮፓውያን 2017 መካሄድ ከሚኖርበት ምርጫ በኋላ ስልጣናቸውን መልቀቅ አለባቸው በማለት አንድ ስምምነት ላይ ትናንት በአዲሱ ዓመት ዋዜማ ከመሸ መድረሳቸው ታውቋል። በመጨረሻም በዓለም ዙሪያ አዲሱን የአውሮፓውያን 2017 ዓመተ ምህረት እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። በዓሉ በተለያዩ የዓለም አካባቢዎች በርችት በድግስና በተለያዩ ስነ ስርዓቶች እየተከበረ ነው። ያለፈውን 2016 ዓመተ ምህረት የፖለቲካ ምስቅልቅሎችና የታዋቂ ባህላዊ ኮከቦች ህልፈት ወደኋላ መለስ በማለት እያሰቡ በትካዜ ያሳለፉም ብዙዎች ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዝግጅቱ የራዲዮ መጽሔት ነው። የራዲዮ መጽሔት ደግሞ ለብቻ የሚቀርብ አልነበረም፣ አልለመደበትም። ይልቁንም ውበቱ፣ ድምቀቱ በጥንድ ሆኖ ሲቀርብ ነውና ዛሬ ውቃቤ ራቀው ይመስል ብቻዬን ስቱዲዮ ውስጥ ተሰይም ያለሁ። ደግነቱ ንጉሡ ፊት ለፊቴ እያቀናበረም እየተራዳም ነው። ከአዲስ አበባ ንጉሥ ያክሊሉም እንደሰማችሁት አብሮኛለ። ምን ብርድ ብርድ ብቻ እንደው ሙቀት በሙቀት ሆኛለሁ። የተለመደችዋን አጭርና ምርጧን የሳምንት ግጥም ላስከትል ነው እንግዲህ የአንድ ብዙ አንዳንዱ ብዙ ሰው ወቄትም አይሞላ አንዳንዱ አንድ ሰው ከብዙም ይጎላ የቅኔ ባለሟል ምናበ ምጡቁ የስን መሪ ጌታ ጥበባት እጭቁ ምን ያረጋል ታዲያ እረዲያልኝ ወዲያ እረዲያልኝ ወዲያ አንዳንዱ ብዙ ሰው ወቄትም አይሞላ አንዳንዱ አንድ ሰው ከብዙም ይጎላ በብርሃን ፍቅር ግምኛ ተነድፎ ድቅድቁን ጨለማ ንቆ ተጠይፎ ከዘመን ተቃይሞ ከዘመን ተኳርፎ እምቅ እሳቤውን በልቡ ከርችሞ ርቱ አንደበቱን በእልህ ለጉሞ ከጊዜ ግብ ግብ ከቀን ደራ ገጥሞ በጠሊቅ ዝምታ በረቂቅ እምቢታ በግንባሩ ሽብሻብ በገጹ ኩስኩስታ በሐሳብ አውጫጭኝ በእምነት አፈርሳታ ከራሱ ጋር ታግሎ ራሱን ይረታ አጅር ብርሃንን ፈቅዶ በዘመተ ከዋኔው ረፍትን ጽሞናን በሻተ ባለ ንስር ዐይኑ ይባል ይሆን ሞተ። የዝምታ ዜማ ከሚለው የሥነ ግጥም መድበል ላይ ያገኘዋትን ያነበብኩላችሁ። የመድበሏ መታሰቢያነት ለኢትዮጵያ ለኢትዮጵያዊነትና ለኢትዮጵያውያን መሆኑ ሽፋኑ ላይ ተመልክቷል። ደራሲ አበባየሁ መኮንን መጽሐፉን ለእኔና ላሉላ በሰው ልከውልን ዓለም ተስፋ የተባለ አንድ ወጣት ቢሮአችን ድረስ አምጥቶ አድርሶናል። እናመሰግናለን ገጣሚ አበባየሁ ወጣት አለምንም እንዲሁ ወብየመጣለው ወብየበደለ ወብየመጣለው ወብየበደለ እንተኛባቴነ ወጣላትን መግደል ወብየመጣለው የምወደው ድምፃዊ ደሳለኝ መልኩ ነው። የጌታ መሳይን ሆብዬ የተጫወተው ድንቅ አርጎ ተጫውቶታል። መታሰቢያነቱንም ለጌታ መሳይ ነው ያለው እሱ። ባለፈው ሳምንት ከዚህ ዓለም በሞት የተለየን ጀግናው ኢትዮጵያዊ አትሌት ሻምበል ምሩጽ ይፍጠር የቀብሩ ስነ ስርዓት በዜናው እንደተገለጠው ዛሬ መንበረ ጸባኦት ቅድስት ሥላሴ ተከናውኗል። ግን ከዚህ ከካናዳ ቶሮንቶ ሽኝቱ እንዴት ነበር? የቶሮንቶ ነዋሪ ታምሩ ተስፋዬ ጓደኛም አስታማሚም የቅርብ ረዳትም ነው። አስከሬኑን ይዘው ከሄዱትም አንዱ ነው። ባለፈው ማክሰኞ እዚያው ቶሮንቶ ካናዳ የተደረገለትን የጸሎተ ፍትሐትና የሽኝት ፕሮግራም መርቷል። ባጭሩ ይነግረናል።
በ1980 ወደ ኢትዮጵያ ሲመጣ ከሞስኮ አሸንፎ የተደረገለት አቀባበል እንዴት ደማቅ እንደነበረ ሁላችንም ትዝ ይለናል። ከዛ ያላነሰ ነበር የአሸኛኘቱ ሴረሞኒ ወይንም ደግሞ ስነ ስርዓት የተካሄደው። ከ2000 ሰው በላይ እንደተገኘ ነው የተነገረኝ። ስነ ስርዓቱም የተካሄደው ቶሮንቶ በሚገኘው በቅድስተ ማርያም ካቴድራል ነው፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅድስተ ማርያም ካቴድራል። በርካታ የቶሮንቶ ህብረተሰብ ከመገኘቱም በላይ በካናዳ ኦቶዋ የምትገኘው የኢትዮጵያ አምባሳደር ወይዘሮ ብርቱካኑ ተገኝታ ነበር። የኤርትራ ቤተ ክርስቲያን የመድኃኔዓለምና ቅዱስ ሚካኤል ካህናቶች ተገኝተው ነበር። በቶሮንቶ የሚገኘው የልደታ ማርያም የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተገኝተው ነበረ። ከስነ ስርዓቱም በኋላ ወደ አብርሃም አዳራሽ ሄደን ለምሩጽ የተዘጋጀውን ጸበለ ጸዲቅ ቀምሰናል። ሁላችንም ተሰብስበን እዛ የነበረው ስሜት በጣም ደስ የሚል ነበር። ጭብጨባ ነበር፣ እልልታ ነበረ። የምሩጽ አስክሬን ሲገባም ሲወጣም
አዎ፣ ጀግና ሲሸኝ እንደዚያ ነው። በኢትዮጵያ ባህል ድንቅ ነው። ጀግና ነበርና ይገባዋል። ምንም እንኳ መለየቱ ቢያሳዝንም ሽኝቱን ደግሞ በሰላም ማሰብ፣ እኛም ደግሞ ይህን ፕሮግራም የምንሰራ በእውነቱ ጀግንነቱን ለመግለጥ ነው እንጂ የሀዘን ጉዳይ አይደለም። በተረፈ ካናዳ ቶሮንቶ ብዙ አመት ኖረዋልና ይገባዋል። እንግዲህ ደግሞ ከታላቅነቱን ባሻገር በነዋሪነትም ብዙ ሰው ያውቀዋል ማለት ይመስለኛል።
ይህ በጣም 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 ይታወቃል። ቁጭ ብዬ ሳስበው ውለታው ተከፍሎ የሚያልቅ አይደለም። የምሩጽ
አመሰግናለሁ። ታምሩን ተመልሶ ከሌሎች እንግዶች ጋር ይመጣል። ንጉሴ ያለህ መስመር ላይ አሁንም
አለሁ።
ሳንጨርስማ የት ትሄዳለህ? ጥልኸኝ መቼስ።
አዎ ትክክል። ዛሬ እንኳን ብቻ አትጋለጥም። አይዞህ።
እሺ ምሩጽን የተለያዩ ሰዎች በተለያየ መልክ አንስተውታል። አንተስ? ድንገት ጠየቅኩ።
ልክ አይ ግድ የለም ምሩጽ እንደ አጋጣሚ የጥቁር አባይ ኒሻንን በሚሸለምበት ጊዜ አብዮት አደባባይ ያዛ ላይቭ ትራንስሚሽን ነበረ እና ያንን ከሚሰሩት ሰዎች አንዱ ነበርኩ። የምሩጽ ታሪክ ጠፋና ችግር ገባን። አብዮት አደባባይ ሁላችንም ተገኝተናል። ባህሉ እየተከበረ ነው። ምሩጽ ይቀርባል፣ ኒሻኑን ይሸልማል። ታሪኩ ከየት ይምጣ? ሚናገር ጠፋ፣ የሚያውቅ ጠፋ። አቶ ይድነቃቸው ተፈልገው መተው ካሉበት ቦታ እንደው የስፖርት ቱታቸውን እንደለበሱ መተው ወረቀትና እርሳሳ አምጡ ብለው እዚህ ቦታ በዚህ ጊዜ እንደዚህ አይነት ውጤት አገኘ ብለው ዘርዝረው ጽፈው ሰጥተውን እዛው ላይቭ አስተዋውቀን የጥቁር አባይ ኒሻን እንደተሸለመ አስታውሳለሁ። ባይገርም አዲሱ ምሩጽ ከደብረ ዘይት አዲስ አበባ በሚመጣበት ጊዜ ከዛ ከአየር ኃይል ማለት ነው አንድ ቀን አድሮ ነው አዲስ አበባ የሚደርሰው፣ በሁለት ቀን ነው የሚደርሰው ይባላል። ምክንያቱም ምሩጽ መኪና አይወድም ነበር፣ አይስማማውም ነበር እና ከደብረ ዘይት ተነስቶ ድኮም ላይ እረፍት ያደርጋል። ከዛ በኋላ ነበር አዲስ አበባ ለውድድር ሲመጣ የሚገባው። በኋላ ግን ያው እሱ ጥሩ መኪና አደርግ ሸልሞት ባለመኪና ሆኖ እንደውም በኢትዮጵያ ውስጥ የመጀመሪያውን 001 የተሰኘውን የሰሌዳ ቁጥር ይዞ ያሽከረክር ነበር። የምሩጽን ታሪክ በሎተሪ መጽሔት ጋር ጥሩ አድርጌ ጽፌዋለሁ። ወደፊት እንግዲህ ጊዜ እየፈለግን ቦታ እየፈለግን የምናቀርበው ይሆናል። ለጊዜው ይሄ ይበቃኛል። አዲሱ
ተከትሎ የሚቀርበው ባለፈው 15 ቀን የጀመርነውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ተስፋዬ ዲንቃን ዝክር የሚመለከተው ዝግጅት ነው። አሉላ እና እኔ ነበር ይህን ኢንተርቪው ያደረግነው ወይም ውይይቱን ያካሄድነው ከሶስት እንግዶች ጋር ወይንጎሽ ወልዴ፣ አምባሳደር ተስፋዬ አብዲ እና ልጃቸው ደግሞ እዚሁ ቨርጂኒያ የሚኖረው ጸጋ ተስፋዬ ዲንቃ እና ወደ ሁለተኛው አጋማሽ ስንሄድ የውይይቱ ማለት ነው ለዛሬ ያስተርፈን ያቆየኑ በጥያቄ ነበር ያንጠለጠልነው። ጥያቄው ምንድን ነው? በዘመነ ደርግ ጥያቄ ማቅረብ በተለይም ኮሎኔል መንግስቱን የሚፈትን ጥያቄ ማቅረብ እንኳን ማቅረብ አይታሰብም ይባላል። በዛ ጊዜ ግን አቶ ተስፋዬ ዲንቃ አንዳንድ ለውጥ ያመጣል ብለው የሚያምኑበትን ደፍረው ይናገሩ ነበር። ይሄ ድፍረት እንዴት መጣ ብለናቸዋል እንግዶቻችንን። ስለ ለንደን ጉባኤም ሳይሳካ የቀረው የለንደን ጉባኤንም የልዑኩ መሪ ሆነው ነበር አቶ ተስፋዬ ዲንቃ የሄዱትና ስለዛ ምንም አልተናገሩም እዚህ ዋሽንግተን አሜሪካ ሲኖሩና አንዳንድ ሰዎች ምን ነው ይላሉ። እርግጥ መጽሐፍ ጽፈዋል፣ እዛ ላይ ሰዎችም ሊያገኙ ይችላሉ። ግን ይሄ ሁኔታ እንዴት ነው ብለን ጠይቀናል። ኮሎኔል ጎሹ ይጀምራሉ።
እንግዲህ ይሄ በተለይ ለንደኑን አስመልክቶ አቶ ተስፋዬ የውጭ ጉዳይ ሚኒስትር ሆነው ባገለገሉበት ዘመን ከጎረቤት ሀገሮች ከአህጉራዊና ዓለም አቀፍ ድርጅቶች ጋር በቅርበት በመስራት የሀገሪቱ ብሔራዊ ጥቅሞች እንዲጠበቁ በተለይም ያኔ ክፉኛ ይቀጣጠል የነበረው የእርስ በርስ ጦርነቶች ሰላማዊ መፍትሄ እንዲያገኙ ያልተቆጠበ ጥረት ነበር ሲያደርጉ የነበረው። በአፍሪካ አንድነት ድርጅት፣ በተባበሩት መንግስታት፣ በልዩ ሁሉም ቦታ እየተዘዋወሩ ነገር ግን የዚህ የለንደኑ ጉባኤ የሰላም ጉባኤ እጅግ በጣም በጣም ነበር ያሳዘናቸው። ጠቅላይ ሚኒስትር እንደሆኑ ከጥቂት ጊዜያት በኋላ ካቢኔያቸውን መስርተው ስራ ለመጀመር እንደተዘጋጁ የኢትዮጵያን መንግስት ወክለ በዚህ በጉባኤ ላይ ተገኙ ተብለው ታዘዙ። ሄዱ። አላማው የሄዱበት የአሜሪካን መንግስት ጥሪ ያቀረበበት ግብዣ ያቀረበበት ሁሉ አቀፍ የሆነ የሽግግር መንግስት ለመፍጠር ነው። የሽግግር መንግስት ሁሉንም የሚያቅፍ የኢትዮጵያን መንግስት፣ ሌሎችንም ታጣቂ ድርጅቶች የሚያቅፍ የሽግግር መንግስት ለማቋቋም ነበር። ነገር ግን ለንደን እንደደረሱ ይሄ ሁሉ ተለወጠ። ሰላማዊ ጉባኤ ይሰበሰባል፣ ይደረጋል ተብሎ ይጠብቃል። የኢትዮጵያ ዴሌጌሽን በሳቸው የሚመራ ይጠብቃሉ ሆቴላቸው ሆነው። ነገር ግን የሚጠራቸው ሰው አልነበረም። ታዲያስ ምን ይደረጋል? በጎን የተናጠል የሆነ የጎንዮሽ የሆነ ሶስቱን ታጣቂ ድርጅቶች ብቻ ያቀፈ ስብሰባ ያደርጋሉ የአሜሪካው ተጠሪ። በዚህ ስብሰባ መሰረት ለድርጅቶቹ የፖለቲካ የህግ እውቅና ይሰጧቸዋል ማለት ነው። ከዛ በኋላ ይሄንን አግኝተው እነሱ ወደ ሰላም ለመምጣትም አልፈለጉም። ቀጥታ ጥቃታቸውን በማፋፋም ጦርነታቸውን ቀጠሉ። ወዲያው እንደምታውቁት እና የኢትዮጵያ ህዝብ እንደሚያውቀው ስልጣን ተያዙ። አቶ ተስፋዬ እጅግ በጣም ያሳዘናቸው መጻፋቸውም ላይ ይሄንን ገልጻሉ። ለኔም ደግሞ በድርድር ብዙ ጊዜ ተጫውተናል ተነጋግረናል። ይሄ ነው በጣም በጣም ያሳዘናቸው። የሸፍጥ ሁኔታ ነው የተካሄደው። በእውነቱ በጣም የሚያሳዝን ሁኔታ ነበር። ድርጊቱ አላግባብ መሆኑን ከኢትዮጵያ ብሔራዊ ጥቅሞች አንጻር ስታይ ሲሆን ተጻራሪ መሆኑን ዓለም አቀፍ ሕግን የሚጻረር የተባበሩት መንግስታት ድርጅትን የአፍሪካን ድርጅት መርሆች የሚጻረር የቻርተር ፕሪንስፕሎችን በሙሉ የሚጻረር መሆኑን በሚገባ አስጨብጠው ከአሁን በኋላ ምንም ለማድረግ ስላልቻሉ ከአቅማቸው በላይ ስለሆነ የግድ ሪዛይን ማድረግ ነበረባቸው
እና እዛ ላይ መግለጫ ሰጥተዋል። ግልጽ የሆነ መግለጫ በዛው በለንደን ላይ እንዳሉ አሁን ሚኒስትር ጎሹ ባሉት መልክ ይሄ ስብሰባ እንዴት ተጨናገፈ እና የኢትዮጵያ ያልተወከለችበት እና ሁኔታው ምን ያህል አሳዛኝ መሆኑን እና አሳቸው ምን ያህል ያዘኑ መሆኑን እዛ ቦታ ላይ መግለጫ ሰጥተዋል።
የበለጠ ደግሞ ከመጻፉ በኋላ እንመለሳለን። ምናልባት ጸጋ ሀሳብ ካለህ እንጋብዛለን፣ አለዛ ግን እያጠቃለልን ነው።
አይ እንግዲህ እኔ አምባሳደር ተስፋዬ እና ሚኒስትር ጎሹ ያሉት በጣም ጥሩ ነው። እንዳልኩት እኛ ብዙም ስለ ስራ አንሰማም ነበር፣ ግን እኔ ማስታውሰው ይሄ ስብሰባ እንደዚህ ከሆነ በኋላ በጣም ደስ ያላላቸው ነገር እንደነበረ እና ለብዙ ጊዜ ይታይ ነበር ፊታቸው ላይ ሁሉ እንደዚህ አይነት ነገር ያልጠበቁት እንደሆነ እና እንደተበሳጩ፣ ግን ምንም እኛን አልነገሩንም። ግን እኛ ምን እንደሆነ እናውቃለን። እንግዲህ ያው ያኔም እናስታውስ ነበር እና ይሄንን አይቻለሁ።
መልካም ነው። አዲሱ
መልካም፣ በጣም እናመሰግናለን።
ግንና ባይሆን ማስታወቂያ አድርገ ቀደም ብሎ የተጠቀሰ
ግን ይቅርታ አሉና ይሄን ነገር እንግዲህ መጽሐፉም ላይ ይወጣል። ይሄ በለንደኑ ስብሰባ ብቻ የሆነ ነገር ሳይሆን ከሴክሬተሪ ቤከር ጀምሮ ከአምባሳደር ፔከሪንግ ጀምሮ ከተለያዩ የአሜሪካን ባለስልጣን ጋራ ሁሉ በዚህ ጉዳይ ላይ ሲሟገቱና ሲታገሉ ከርመው ነገር ይሄ መጨረሻ ላይ የለንደኑ ድርድር የመጨረሻው ቦታ መሆኑን ያው ለማስገንዘብ ወዳለሁ እና በየርከኑ የዚህን የሰላም ጉዳይ ሲታገሉ የኖሩ ሰው ናቸው።
አምባሳደር ተስፋዬ አብዲ ከፍሎሪዳ፣ ኮሎኔል ጎሹ ወልዴ ከዚሁ ከዋሽንግተን አካባቢ፣ ጸጋ አምላክ ተስፋዬ ድንቃ ከዚሁ ከቨርጂኒያ መኖሪያ ቤትህ በጣም እናመሰግናለን።
እናመሰግናለን ጌቴ ፍጣም
እናመሰግናለን።
በጣም አመሰግናለሁ እኔም በበኩሌ።
ስለ ጀግናው አትሌት ምሩጽ ይፍጠር ምስክርነታቸውን የሰጡ በርከት ያሉ እንግዶች አሉን። ቀደም ሲል በቅምሻ የተሰማውን ጋሽ ይንበርበሩን፣ አቶ ይንበርበሩን፣ ጋዜጠኛ ይንበርበሩን፣ እራግዜ ንጉሴ ይንበርበሩን፣ እንዴት አድርጌ ላስተዋወቀው ባልደረባችን ጋሼ እንለዋለን፣ አቶ እንለዋለን፣ ጋዜጠኛ እንለዋለን። ምን እንጨምርለን?
ይገባዋል። ይደሎ ይገባዋል። መራሄ ስፖርትን በለው።
በጣም
እንግዲህ አሁን በእድሜውም ያለው እሱ ነው። እንግዲህ በዚህ በስፖርቱ
እውነት እኮ በጣም ኢትዮጵያ ሬዲዮ ብቻ አይደለም እንግዲህ እንደምታውቀው ብስራተ ወንጌልም ሰርቷል። ውጭም ደግሞ በተለይ ከምሩጽ ጋራ ሞስኮ የሄደው ጋዜጠኛ እሱ ነበርና በቅርብ ያውቀዋል። እና ብዙ ጊዜ ሰው ያልተናገረውን ነገር ነው የተናገረው። እስቲ ከጋሽን በርበሩ እንስማ። እንግዲህ
አዲስ ነገር የምናገረው ነገር ያለ አልመሰለኝም። በእርግጥ እኔ ከሰዎች የምለይበት በአንድ ነገር ነው። በአምስት ሺ እና በአስር ሺ ወርቅ ማግኘቱ እርግጥ ነው። ግን እንዴት ነው ያገኘው ብለን ስንል በጣም ይለያል ከአሁኑ ወቅታዊ ሁኔታ። በሞስኮ ኦሎምፒክ በአስር ሺ እና በአምስት ሺ ሲያሸንፍ አብሬ ተጉዤ ስለነበረ ተከታትየዋለሁ። በሩጫው ወቅት በቴሌቪዥን አስተላልፍ ነበረ። ሪኮርድ የሆነ አለ አሁንም ኢትዮጵያ ቴሌቪዥን ውስጥ። ምሩጽ የተለየ ፍጡር ነው። እኔ አሁን ከሚሮጡትም ጋራ መወዳደር ትንሽ ይከብደኛል። እኔ የኦሎምፒክ ጨዋታ በደረሰበት አሁን በአሁኑ ጊዜ በአስር ሺህ ሚኒማ ካመጣህ ቀጥታ ትሮጣለህ፣ ማጣሪያ የለውም። በአምስት ሺህ ግን አሁን አንድ ማጣሪያ አለው። ወደኋላ መለስ ብለን እሱ የሮጠበትን ዘመን ስናስተውል ግን በአስር ሺህ አንድ ማጣሪያ በአምስት ሺህ ደግሞ ሁለት ማጣሪያ ነበረ። በአምስት ሺህ ሁለት ማጣሪያ፣ በአስር ሺህ አንድ ማጣሪያ፣ ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ አምስት ጊዜ ነው የሮጠው ይሄ ሰውዬ። አምስቱንም ሩጫዎች በአንደኝነት ነው የፈጸመው። የተለየ ፍጡር ነው በእውነቱ። ቀረብ ብለን በዛን ዘመን ሩጫውን ጨርሶ ስንመለከተው ላቡ ላብ አይደለም፣ አቶ አዲሱ ላብ አይደለም፣ እንደው የደም ቅልቅል ነው የሚመስለው። አሁንም ስፖርትን እከታተላለሁ። እሱን የሚወዳደር ሰው በሱ የሚመጥን ሰው አላገኘሁም።
በጣም ጥሩ ነው። ይሄን ነጥብ በእውነቱ የነካው የለም ነበረ። በቅርብ ስለምታውቀው አንተ ገልጠህልናል። እንግዲህ ነፍሱን ይማር፣ ለቤተሰቡም በቅርብ ለሚያውቁትም መጽናናትን እንመኛለን። ውጪ ቆይቶ በህመም ላይ በስደት የመጨረሻው ስንብቱ እዛው ሀገር ላይ
እኔ እሱ ገርሞኛል። እኔ ለራሴ ግራ ገብቶኛል። አሁን በስደት አረፈ ሲባል እኔ ቅርብ ጊዜ አግኝቼዋለሁ። አሁን መጨረሻ ላይ ደግሞ በህመም ምክንያት መሰለኝ ወደ ካናዳ የሄደው
ሊሆን ይችላል። እንግዲህ ሰዎች በስደት እንዳለ ሞተ ይላሉ፣ ግን ህክምና ይሆናል። ምናልባት ይሄ ይስተካከላል ወደፊት። ጥሩ ነው የሚያውቁ ሰዎች እንዲህ ሲናገሩ። አሽመርበሩ ይንበርበሩ ምትኬ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ።
አምሳለ ወልደ ገብርኤል ታውቋታላችሁ። ታዋቂው አሰልጣኝ ንጉሴ ሮባ ካፈራቸው አትሌቶች አንዷ ነች። አሁን የምትኖረው ካናዳ ካልጋሪ ነው። ዝርዝር ውስጥ የማልገባው ከተነሳንበት ጉዳይ እንዳስወጣኝ ነው እንጂ አምሳለ እንዳጫወተችን ራሱን የቻለ ሊሰማ የሚገባው ታሪክ ያላት አትሌት ናት። በሌላ ጊዜ ከምሩጽ ጋር በብዙ ውድድሮች አብራ ነበረችና እንዴት አስታውሰዋለች?
የምወዳደረው በ800 ሜትር እና በ1500 ሜትር ነው። 800 ሜትር ያው በፈረንጆቹ ሴኔጋል ዳካር ላይ
በ1979 እንደ አውሮፓ አቆጣጠር። እሺ፣
በዛ ላይ ነው ሜዳሊያ ያመጣሁት። በኢትዮጵያ የሴቶች የአትሌቲክስ ታሪክ የመጀመሪያው ባለነሐስ ሜዳሊያ ሆኜ ነው የተመለስኩት። ምሩጽ ደግሞ በ5000 በ10000 ተወዳድሮ ያኔ አፍሪካን ወክሎ ሄዷል። እንግዲህ ምሩጽን በተለያዩ ቦታዎች ብዙ ቦታ አብረን ሄደናል። በጣም በጣም ብዙ ቦታዎች መጥቀስ ቢያስፈልግ ኢስት ኤንድ ሴንትራል አፍሪካ ሄደናል።
ምስራቅና ማዕከላዊ አፍሪካ፣ አዎ፣
አልጄሪያ ሄደናል። ኦል አፍሪካን ጌምስ ሊቢያ አብረን ሄደናል። እንደገና ደግሞ ጣሊያን ሀገር 2-3 ጊዜ አብረን ሄደናል። ጀርመን ሄደናል። ቼኮስሎቫኪያ ሄደናል። ሃንጋሪ ሄደናል። እንግሊዝ ሀገር ሄደናል። 1980 ኦሊምፒክ ሄደናል።
በ84
እንደገና ደግሞ ሊቢያ አብረን ሄደናል። ለአንድ ወር ዝግጅት 1984 ሎስ አንጀለስ ኦሎምፒክ።
ሊቢያ ሄዳችሁት ከዛ ወደ አሜሪካ መሄድ ነበረባችሁ መሰለኝ፣ ልክ ነኝ?
አዎ፣ ትክክል ትክክል። አዎ፣ አብረን ሄደን እዛ አንድ ወር ተካፍለን ልምምድ አድርገን ወደ ሎስ አንጀለስ መሄድ ሲገባን፣ ያው ራሽያ ባለመካፈሏ የኢትዮጵያ መንግስት ራሽያን በመደገፍ እኛንም አትሄዱም።
ኢትዮጵያ የወቅቱ መንግስት ደግሞ ከራሽያ ጋር ፍቅር ነበርና ራሽያ ከሌለች እናንተ ማትሄዱ ተበላችሁ ተመለሳችሁ አይደል?
ትክክል።
አንቺ አልተመለሽም በእርግጥ ይመስለኛል። እሺ፣ ቀጥይልኝ።
እኔ አልተመለስኩም በዛ ወቅት ነው እንግዲህ ያው የመወዳት ሀገሬን ጥዬ ወደ ስደት የሄድኩት ማለት ነው። ከዛን ጊዜ ጀምሮ እንግዲህ ምሩጽን በደንብ ነው የማውቀው። ምሩጽ የሚያኮራ አትሌት ነው። በሄድንበት ቦታ ሁሉ አሁን በጠቀስኩበት አገር በሙሉ ያሸነፈ፣ በእውነት ነው የምልህ፣ በጣም 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 እጅግ በጣም ጎበዝ የሆነ አትሌት ነው። የሚያኮራ ነው እና ውድድር ላይ በቃ ከልቡ ነው የሚወዳደረው። ወኔ ያለው በወኔ ነው የሚሮጠው። ያው የማያውቀው የለምና ምሩጽን መግለጽ ቢያስፈልግ ቃላት ነው የሚያጥረኝ። እጅግ በጣም እንደው አስደናቂና አስገራሚ ሯጭ ነው። በዛ እድሜው በሞስኮ ኦሊምፒክ ሲሄድ እምል በእድሜ ጎፋ ያለ ነው፣ ግን የሚሮጠው ሩጫ በጣም የሚገርም ነው። በጣም የሚደንቅ ለዚህ ነው ዘፍሽፍተር ነው ያለው ዴቪድ ኮለን የእንግሊዙ ጋዜጣ።
ማርሽ ቀያሪው
ብሎ ነው ያለው። እና ምሩጽ በጣም አስደናቂ ሯጭ ነው። በዛ ላይም ደግሞ ከውድድር በኋላ በጣም ተጫዋች፣ የሚያስቅህ፣ እጅግ በጣም የሚያስቅህ፣ እንደው እኛን በቃ ኢንተርቴን የሚያደርገን እሱ
የሚያዝናናቸው እሱ ነበረ።
ያ እና በጣም ደግ ነው። በጣም ደግ ነው። የቡድኑ ካፒቴን ነበረ። እንዲያውም ትዝ ከሚለኝ ቦክሰኞች የመጀመሪያው ከቦክሰኞች ተወዳዳሪ አንዱ የኛ ታደሰ ይባላል ከኩባ ጋር ደረሰው። የመጀመሪያው ግጥሚያ ማለት ነው ከኩባ ጋር ደረሰው። ኩባዎች ታውቃቸዋለህ፣ በጣም ኃይለኞች ናቸው። እጅግ በጣም ኃይለኞች ናቸው። ይሄ ልጅ በቃ ሳይኮሎጂካሊ በጣም ተሰማው። ልጁ በጣም ፈራ።
አነስተኛነት
እኛ ሁላችን ነበርን እዛ። ያው ድጋፍ ለመስጠት ሄደናል። ልጁ ያው መዞር ሆነ፣ አልሰነዘረም፣ መዞር ሆነ። ፋይናሊ ይህ ልጁን አገኘው መሰለኝ፣ ታደሰ ወደቀ። በሚቀጥለው ቀን ስብሰባ ተደረገ። የኦሊምፒክ ቲም በጠቅላላ ሁላችን ተሰበሰብን እና ያው ከኃላፊዎቻችን የተቻላችሁን ነገር ማድረግ አለባችሁ እንጂ የሚያሳፍር ነገር ማድረግ የለባችሁም አለ አይደለም፣ የመሳሰሉትን ነገሮች። ሰው መቼም አውቆ የሚሸነፍ የለም በእርግጥ እና ልጁ ዲፖርት ሊያደርጉት ከኦሊምፒክ ዲፖርት ሊያደርጉት ሲሉ ምሩጽ ነው ተከራክሮ ነው ብሎ ያኔ ያው ተደማጭነትም ነበረው የቡድኑም ደግሞ ካፒቴን ነው መሄድ የለበትም አብረን ነው የምንመለሰው ብሎ ተከራክሮ ልጁን ያስቀረው ምሩጽ እሱ ነው እና ለሌላ የፈለኩት ምንድነው ምሩጽ ለምንበት ነገር ወደ ኋላ ሚልሶ አይደለም እስከመጨረሻው ይሄዳል አሁን ለመጡት አትሌቶች በር እየከፈተ ኢትዮጵያን ብቻ ሳይሆን አፍሪካን በረጅም ሩጫ ያሳወቀ እሱ ነው በ5000 ሜትር ታስተውስ እንደሆነ እነ ቬረን የፊንላንድ ተራው የፊንላንድ ሯጭ እሱ ነበር የ5000 ኪንግ ብለው የሚጠሩት የነበረው እሱ ነው ያሸነፈው ምሩጽ ነው ምሩጽ ያለ አንድ ድራግ ያለ አንድ ምን ለ27 አመት ነው የሮጠው ምሩጽ 27 አመት ሙሉ ያሸነፈ ጀግና ነው የወርቅ ጫማ ደግሞ የተሸለመ እና እንዴ አይነት የሚያኮራ ጀግና ሰው ነው ምሩጽ በእውነት ነው
ምሩጽ በልምምድ ወቅት አብረሹ ተለማምደሻል ምን አይነት ሰው ነው ስለማመን
ምሩጽ ይገርማል ምሩጽ ውድድር ላይ እንደምታዩ ለመምር ላይም እንደዛ ነው ለመምር ላይም እንደውም ሌሎችም የኛ ልጆች አትሌቶች እሱ ነው ያደረሳቸው ማለት ይችላል ምክንያቱም እሱ መሪ ነው በደንብ አድርጎ ለመምር ያደርጋል እኔ ከነሱ ጋር አብራቸው እኔ ብቻዬን ነኝ በቃ የሴት አትሌት አልነበረም ከነሱ ጋር ነው የምንሮጠው ዳገቱም ደብረዘይት አየር ኃይል ውስጥ ነው የምንቀመጠው በተለይ እዚህ ዓለም ዋንጫ ሲሆን ኦሊምፒክ ሲኖር ኢስቴን ሴንትራል አፍሪካ ሲኖር ትልልቅ ዝግጅቶች ሲኖሩ ደብረዘይት ነው የምንሄደው ደብረዘይት አየር ኃይል ካምፕ ተቀምጠን ያንን የምታየው ከአየር ኃይል ጀርባ ያለውን ተራራ አብረን ነው የምንወጣው እና ከልቡ ነው ከልቡ ነው ልምምድ የሚያደርገው
በህይወት እያለ ትገናኙ ነበር አምሳል በስልክም ወይም
ደመሰል በስልክ አዎ አንድ ጊዜ መጀመሪያ አትሌቶችን እዚህ ይዞ መጥቶ ነበር ከሲያትል ከኢትዮጵያ ሆኖ ማለት ነው
አሃ
ደውዬ አግኝቼዋለሁ ያገናኙኝ አክቹዋሊ ዛይ ነበሩ ሰዎች ያገናኙኝ ተነጋገርን እንደገና ደግሞ አሁን ከታመመ በኋላ ቶሮንቶ ከመጣ በኋላ ከታመመ እስከዚህ ጀምሮ በየጊዜው ስልክ ደውል ነበር እስከቅርብ ጊዜ ድረስ እንገናኝ ነበር በስልክና የድሮውን እያወራን ነበር የምንነጋገረው እና ምሩጽ በጣም የሚገርም ሰው ነው ወቀኛ ኮለ ባንዲራችን ነው ይሮጥ ነው እኛ ኮለ ለሀገራችን ነው ይሮጥ ነው ያለውን ያሁኑንና ይድሮ ያነጻጸረን የምንነጋገረውና የምንወያየ ነበረው አው እስከቅርብ ጊዜ ድረስ
ነፍሱን እንግዲህ እግዚአብሔር ይማር ለቤተሰ ወም ለናንተም ለሁላችንም መጽናናቱን ይስጠን ዘራ አምሳለ እንደው
በጣም አመሰግናለሁ አዲሱ አው ምሩጽን እንግዲህ ለምሩጽ እኔም እንደዚሁ ለኢትዮጵያ ህዝብ ለሚወዱት ለደጋፊዎቹ መጽናናትን ለቤተሰቡ መጽናናትን እንዲሰጥ ለምናለሁኝ ለወጣቶቹ አሁን ለሚመጡት ወጣቶች ምክርም ሰጠው ምሩጽ ምንም በሌለበት ገንዘብ በማይገኝበት ጊዜ ፕሮፌሽናሊዝም ባልነበረበት ጊዜ ለሀገር ኩራት በሞራል የሮጠ ሰው ነው እና ለወጣቶች የምመክረው ምንድነው የምሩጽን አርአያ ብለው እንዲሄዱ ይሄንን ምክር ነው የምሰጠው በተረፈ ስለተሰጠኝ እድል አዲሱ እጅግ በጣም አድርጌ አመሰግናለሁ
አትሌት አምሳልን በጣም አመሰግናለሁ ሌሎች ከካናዳም ሶስት እንግዶች አሉኝ ወደ በኋላ ይቀርባሉ አሁን ንጉሴ አንተ ተራ ነው ተራ ማለቴ አብርሃም ትንሽ አንድ ነገር እንድትል ነው ስለ ምሩጽ የተረፈ ካለ ትነግረኛለህ በነገራችን ላይ ዛሬ አዲስ አመት ስለሆነ እኔና ንጉሱ እዚህ ያወራን ነበር ድሮ አዲስ አበባ እዚህ ሀገር የበለጠ ከሚደረገው ነው እዛ የሚያከብሩት አሁን ሸራተን የመሰለ ሌላ ቦታና አዲስ አመት ዛሬ እንዴት እየተከበረ ነው እሱንም አብረህ መለስ እስቲ ከምሩጽ ጋር ከራስህ ነጥብ ጀምረህ
ቀደም ሲል የገለጽኩትን ምሩጽ ከደብረ ዘይት አዲስ አበባ ለመምጣት ድኮም ላይ ያድር ነበር ብሎ ያጫወተኝ የታወቀው ስፖርት ጋዜጠኛ ፋንታውን ኃይሌ ዮሴፍ ነው ከፋንታውን ጋራ አየር ኃይል ግቢ ውስጥ በስፖርት ይሰለጥኑ ነበር ፋንታውን ለመምህርነት ምሩጽ ደግሞ ለሯጭነት ነበርና ይሄ ትዝ ይለኛል የዘመን መለወጫ በዓል ብዙም እዚህኛ ሀገር አሁን ለምሳሌ ዘንድሮ ምንም ነገር የለም እንደው ድሮ ሌላው ቀርቶ ሆቴሎች እንኳን በዚህ ቀን የመስከረም አንድን የአውሮፓውያንን አመት ምክንያት በማድረግ ሙዚቃ እናቀርባለን ዝግጅት አለን የሚል ነገር ምንም ነገር የለም በአጠቃላይ ካለፉት 42 አመታት ወዲህ በዓላት እንደው በቤት ደረጃ በቤት ውስጥ እንጂ በአደባባይ ደረጃ የሚከበሩበት አልሆነም
ምንም ያማረበት ነገር የለም ነው የምትለኝ
ምንም የለም አዎ
ለነገሩ ምን መሰለህ አዲሱ ከአንድ 10 አመት በፊት እኔ እዛ የነበርኩ ጊዜ በጣም ደመቅ ባለ ሁኔታ ይከበር ነበር ሸራተን በሚናይት አካባቢ ርችት ያበራ ያ የሚመስለኝ በብዙ መልኩ ማየት ይችላል አንድም አዲስ አበባ የፖለቲካ የተባበሩት መንግስታት የኤምባሲዎች ሀብስ ለሆነች ለነሱም የተለያየ ሀገር እንትኖች ስላሉ የተለያየ ሀገር ዜጎች ስላሉ ስለሚያከብሩት እሱም በማስመልከት ይሆናል ብዬ አስብ ነበር አሁን ደግሞ ሲቀር ያኔም ትክክል አልነበረም እንዴ አሁንስ መቅረቱ ትክክል ነው ወይ የሚል ጥያቄ ራሱ አስነስቶብኛል ነንጃ እንግዲህ
ምናልባት እንግዲህ የኢትዮጵያም ሁኔታ እኮ የተለዋወጠ ነው ያለው በጸጥታው ረገድ በኢኮኖሚው ረገድ አንዳንድ ጊዜ በዓል አለማክበር እኮ ያለመቻል ብቻ አይደለም እና ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ግምት ውስጥ መግባት አለበት ለማለት ነው። ለማንኛውም በድጋሜ ለበዓሉ አክባሪዎች መልካሙን እንመኛለን። መልካም አዲስ ዓመት፣ መልካም ዘመን። ንጉሴ እንግዲህ ዝግጅትህን ወደ አንተ ዝግጅት ልንደረድር ነው፣ መስኮትህን ልንከፍት ነው። ተዘጋጅተሃል?
ተዘጋጅቻለሁ። አዎ አዲሱ፣
ዛሬ እኔ መስኮት ሲከፈት አንድ ጥያቄ ይዤ ነው የገባሁት። ነገ በሕይወት ለመኖሮ ምን ያህል እርግጠኛ ነዎት ብዬ አድማጬን እጠይቃለሁ። እንግዲያውስ ዛሬ ስለ ንብረቶ፣ ስለ ልጆቾ አሳዳጊና ሞግዚት ሕጋዊ ኑዛዜ በመጻፍ ሕፃናት ልጆቾን የሌሎች መጠቀሚያ እንዳይሆኑና እንዳይበተኑ ይታደጓቸው። ቤቴ ከመንገድ አጠገብ አይኔ ያየውን አይጠግብ ብሎ ነበር ተስፋዬ ለማ በኦርኬስትራ ኢትዮጵያ አማካይነት። ያለፈው 15 ቀን እንግዳዬ ጋሻው ገብረ አምላክ ለከንቲባ ዶክተር ኃይለ ጊዮርጊስ ወርቅነህ መንገዱ ሁሉ ለሳቸው ስራ ነው ብለው ነበረ። ለእኔ ደግሞ ዛሬ መንገዱ ሁሉ የሬዲዮ መጽሔት ፕሮግራም ዝግጅት ሆኖብኛል። ቀደም ያለውን መልእክት ያነበብኩት አዋሬ ከቀድሞው ገደራ ካሁኑ ኤርናዲስ ሆቴል ፊት ለፊት ከተተከለ ሰሌዳ ላይ ነው። እና ታዲያ ለዛሬ ይህን ፕሮግራም አድርጌ ባቀርበውስ? ለመልሱ እንግዳዬ የሕግ ባለሙያው አቶ ዮሴፍ ኢያሱ።
የዚህ ማስታወቂያ የተለጠፈበት ምንድን ነው? የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የሚባለው የድሮ ቆሳ ወይም የኤድስ መከላከያና ማህበራዊ አገልግሎት ድርጅት የሚባል መስሪያ ቤት ነው። እኔም እዚያ ነው የምሰራው። ምንድን ነው የእኛ መስሪያ ቤት የተለያዩ ለችግር የተጋለጡ ህጻናትንና ሌሎች ችግረኛ ሰዎችን ይረዳል። በዚህ በስራው አጋጣሚ አንዳንድ ወላጆቻቸውን ያጡ ልጆች ከችግራቸው በተጨማሪ ችግር የሌለባቸውና ቤተሰቦቻቸውም ሀብት ጥለውላቸው የሚሄዱት ቢሆኑ ስለ አሳዳጊና ሞግዚቶቻቸው ሀብታቸውን በተመለከተ ለልጆቻቸው ኑዛዜ ስላልጻፉና ሀብታቸው የት እንዳለ ስለማይታወቅ ብዙዎቹ ችግረኛ ሆኖ ያገኘ ናቸው። የወላጆቻቸውም ሀብት የት እንዳለ ስለማያውቁ ነው መሆኑን ተገነዘብንና አንድ ትሮኬር ካፎርድ ከሚባል ድርጅት በተገኘ የገንዘብ ድጋፍ በኢትዮጵያ አቆጣጠር ከ1999 ሰኔ ወር አካባቢ ጀምሮ እስከ 2006 መስከረም ወር ድረስ የቆየ ፕሮጀክት ነው። አሁን ፕሮጀክቱ የለም፣ ግን ያው ስለ ታሪኩ ለመናገር ያህል ነው። ዋናው ነገር ምንድነው? ኢትዮጵያ ውስጥ ኑዛዜ አዲስ ነገር አይደለም። በህጉ ላይ የተቀመጠ ነው። ከ1952 ጀምሮ በፍትሐብሔር ህጉ ላይ ተቀምጧል። ግን ያ ህጉ ላይ የተቀመጠው ነገር ማህበረሰቡ ተግባራዊ ስለማያደርገው ስለ ልጆቹ አሳዳጊና ሞግዚት ወይም ደግሞ የኑዛዜ አይነቶች ምንድን ናቸው፣ የትኛው ኑዛዜ ነው ህጋዊ፣ ኑዛዜ እንዴት ይደረጋል የሚሉና ጠቀሜታውንም ስለማያውቅ ተግባራዊ አድርገው ማህበረሰቡ ኑዛዜን አስመልክቶ ያለው ግንዛቤ ዝቅተኛ ነው። ኑዛዜ ያረጁ ያፈጁ ሰዎች፣ ሊሞቱ የተቃረቡ ሰዎች የሚፈጽሙት ተግባር አድርጎ ነው የሚታየው። ሌላው ኑዛዜ ምናዝ ማለት ሞትን መጥራት ነው፣ ክፉ ሟርት ነው ብሎ የሚያስብ ሊኖር ይችላል። ስለዚህ እንዲሁ በጥቅሉ ብቻ ሊሞት ብቻ ንስሐ አባህን ጠርቶ የሚደረግ ኑዛዜ ስለሆነ ብዙ ጊዜ በልጆች መካከል ከፍተኛ የሆነ ችግር ብጥብጥ ሲፈጥር ልጆች በተለይ ለአቅመ አዳም ያልደረሱ ህጻናት በሌሎች ሰዎች ሀብታቸው ሲቀማ የትም ሲወድቁ ይታያል እና የኑዛዜ ጠቀሜታ በህብረተሰቡ በጣም ዝቅተኛ በመሆኑ እሱን ለማስተማር የተደረገ ነው። በተለይ ልጆችን በተመለከተ ህጉ ያለ ኑዛዜ ወራሾች ናቸው አባትናና ባይናዘዙም የሀብት ወራሽነታቸው ወይም ያለ ኑዛዜ ወራሽነታቸው የሚከለከላቸው ነገር የለም። መናዘዙ ግን አንደኛ በቤተሰብ ውስጥ ቤተሰባዊ ሰላምን፣ በልጆች መካከል እውነተኛ ፍትሐዊ የሆነ የሀብት ክፍፍል እንዲኖር ያደርጋል። ብጥብጥን እና በመካከላቸው የሚፈጠረውን ችግር ይቀንሳል። ለምን ወላጆች የተናዘዙትን ነገር ያው ልጆች ተግባራዊ ማድረግ ስላለባቸው ትክክለኛ ኑዛዜ ከሆነ በሌላ አንጻር ስናይ ወንጀልንም ይከላከላል። ብዙዎቹ በኑዛዜ በሀብት ክፍፍል ምክንያት ለግድያ ሲዳረሱ እናያለን። ይህ ሁሉ ትልቅ እንትን አለ። የኛ ዋናው ዓላማ ግን ትልልቆች ሰዎችን ወይም ደግሞ ለአቅመ አዳምና ለአቅመ ሔዋን የደረሱ ቤተሰብ ልጆችን ሀብታቸውን እንዲያገኙ ሳይሆን እኛ ትኩረታችን ከምንሰራው ከፕሮጀክቱ አንጻር በተለይ ህጻናትን በተመለከተ ሀብትን ብቻ ሳይሆን የሀብት ባለቤትነታቸውን ብቻ ሳይሆን አሳዳጊና ሞግዚት ማን ነው? የልጆችን የሚያሳድግልኝ ሞግዚት ወይም እና ይሄ ጋርዲያን ናተር የምንለው አሳዳጊና ሞግዚት የምለውን የመሾም ነገር አብሮ ሊታሰብበት የሚገባ ነው። እሱንም ጭምር ነው ስናስተምር የነበረው። አንዳንድ ጊዜ አሳዳጊና ሞግዚትን ከስጋ ዝምድና ጋር ብቻ እናያይዛለን። ምክንያቱም ከስጋ ዝምድና ጋር ስናያይዝ ወይ ወንድ የሚያሳድግ እህቴ ያሳድግ ልንል እንችላለን። ወይም ደግሞ ዝም ብሎ ከሞተን አሳዳጊና ሞግዚት ከላይ መሳይል ከሞተ ወላጅ ያው የቅርብ ዘመድ ነው እንዲያሳድግ የሚደረገው። በዚህ ምክንያት ብዙ ችግሮች ተፈጥሯል። ለምሳሌ የቀበሌ ቤት የምንወስድ የመንግስት ቤቶች ብንወስድ እዚህም አዲስ አበባ ውስጥ ከሌላ ክፍለ ከተማ ወጥቶ ወንድም መጣ። የላይ ወንድም ልጅ የህቴ ልጅ አሳድጋለሁ ብሎ ይገባሉ። ልጆቹን ሲያሰቃዩ ነው የምናየው፣ ወይ ለቤቱ ብለው ነው የመጡት። አናልዜ ውጭ ሀገር መሄድ ልጆችን አዶብት ማድረግ እንደ ወደ ውጭ መሄድ የመጨረሻ አማራጭ ባይሆንም አንድ ፈረንጅ መቶ እንኳ ልውሰዳቸው ሲል አይሄድብኝም ወንድሜ ልጅ ይላል። ለምን? ልጁ ከሄደ ቤቱን ስለሚቀሙ። ስለዚህ እነኚህ ችግሮች ስላሉ ለህብረተሰቡ ማስታወቂያዎች አሁን በተለይ እዚህ አካባቢ ማስታወቂያውን አቶ ንጉሴ ደጋግማ ያየ ምንድን ነው እዚህ በየካ ክፍለ ከተማ ወረዳ ስድስት አካባቢ መጀመሪያ ፕሮጀክት የተጀመረበት አካባቢ ስለነበረ ለሙከራ እዚህ አካባቢ ወደ ሶስት አራት ቦታ ላይ ተተክለው ነበር እና አንዱ ይሄ ያየው ነው። እስካሁን ድረስም ያው ማስታወቂያው አለ እና ህብረተሰቡ በዚህ በአብዛኛው በተለያዩ በድሮች ላይ ነው የሰራ ነው ተቀባይነት አግኝቶ በተለያዩ ብሮሸሮች በተለያዩ በሚዲያ በኢትዮጵያ ቴሌቪዥንም ሳይቀር የፓናል ዲስከሽን ተካሂዶ ነበር። ከሶስት ነው ከአራት ዓመት በፊት የተለያዩ በራሪ ወረቀቶችን በድሮች ላይ በማስተማር ለካ እንዲህ ነው የሚል ተጨባጭ የሆነ ውጤት አምጥቷል። ህብረተሰቡም ይሄን ተቀብሎታል።
የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የቀድሞው ኦሳ የህግ ባለሙያ አቶ ዮሴፍ እያሱን አመስግኜ የዛሬውን ዝግጅት ላብቃ። ይሄ ነገር በጣም አሳሳቢ ነው። ድርጅቱም ቀደም ብሎ እንደተገለጸው ፕሮጀክቱን ከሁለት ዓመት በፊት ዘግቶታል። ችግሩ ተወግዷል ማለት አይደለም፣ አለ። ልናስብበት የሚገባ ማህበራዊ ችግር ነው። አበቃው።
በጣፋጭ ወለላ በማለው ሰሺ ማራኪነት አለ ዋገራረብሽ ያገሬ ልጅ ነይ ወገኔ
ሞትና ሕይወት አንድ ቀን ነው አይደል? የሁለት ታላላቅ ሰዎችን ዜና ረፍት እየተናገርን ሙዚቃ መጫወት ተገቢ ሥራ አልሰራችሁም ተብለን እንወቀስ ከሆነ አዝናለሁ። አንድም ሕይወት ይቀጥላል፣ አንድም ጀግና ሲሞትና ሲሸኝ፣ ቀደም ሲል አቶ ታምሩ ስለ ሻምበል ምሩጽ ሽኝት እንደነገረን እልልታ፣ ዜማ፣ ጭብጨባ ነበር። ንጉሴ እንዴት ነው? መጥፎ ነው ይሄ ነገር
እንዴ? ካባ ልበሽ ምንድን ነው? ልበሽ ምንድን ነው? ሰርግና ሞት አንድ ነው። ልበሽ ምንድን ነው? ባል
የለም ወይ ትሬ ነው? አዎ። እና ምንም አይደለም። ቅድምም እንዳልነው ጀግና ሲሞት ዘራ ነው፣ ፉከራ ነው፣ እልልታ ነው፣ ሽለላ ነው። እና አላጠፋንም ለማለት ነው። አትሌቱን ለማስታወስ የተለያዩ እንግዶች አስተያየት ሰጥተውኛል። ቀደም ሲል እንዳልኩት ወደ ቶሮንቶ ካናዳ ነው የሚሄደው። ከዛ ኮሎኔል ጎዳና ቆቶ፣ አትሌት ፍስሐ አበበ እና ቅድም የቶሮንቶውን የምሩጽን አስከሬን ሽኝት የገለጠልን አቶ ታምሩ ተስፋዬ ናቸው እንግዶቼ። ከኮሎኔል እጀምራለሁ።
ምሩጽን እንግዲህ በደንብ ነው የማውቀው። ኤርትራ ከተገናኝበት ጊዜ ጀምሮ በእውነት በቅርቡ አብረን የኖርን ሰዎች ነን።
እርስዎ ኤርትራ ነበሩ እንዴ?
አዎ ኤርትራ ነበርኩኝ።
እሺ፣ እሺ።
ኤርትራ ነው ከምሩጽ ጋር የተገናኘ ነው።
እግረ መንገዶን ኤርትራ ምን እንደሚሰሩ እንደው ትንሽ ጠቅሰውልን ወደዛ ይቅርታ።
ኤርትራ ውስጥ እንግዲህ በአየር ኃይል ውስጥ ስራ ነበረ። ያን ጊዜ እንግዲህ ዲታችመንት ይባላል በእንግሊዝኛ፣ ዲታችመንት 101 የአስመራ ኢትዮጵያ አየር ኃይል ይባል ነበረ።
ኢትዮጵያ አየር ኃይል ውስጥ አስመራ ነበር።
ብራንች ነው፣ ብራንች ነው፣
ቅርንጫፍ ነው። እሺ፣ ቀጥሎ ከዛ ጀምሮ ያውቁታል?
አዎ። ቀደም ብሎ እንግዲህ ሰው ተቆሞኝ ነበር። ሶስት ልጆች ሩጫ ውስጥ መግባት እንደፈለጉ ነግሮኝ ነበር። ሄጄ ተገናኝቼ ከሶስቱም እንግዲህ ምሩጽ ብቻውን በርቂያ ለመካፈል መረጠ። ከዛን ጊዜ ጀምሮ እንግዲህ አየር ኃይል መሪውን ጠይቄ ምሩጽ በአየር ኃይል ግቢ ውስጥ ገብቶ ፕራክቲስ እንዲያደርግ ተስማማን። ከዛን ጊዜ ጀምሮ ነው እንግዲህ ሩጫ በደንብ ትሬን ማድረግ የጀመረው። እዚህ ሀገር መስራት ጀምረን ነበረ። በዩኒቨርሲቲ ኦፍ ቶሮንቶ ውስጥ ሰዎችን ማስተማር ጀምረን ነበረ አንድ ሁለት ዓመት። ምሩጽም እየተካፈለ እንደ ሰራተኛ እዛ ትንሽ ሰርቶ ነበረ እንግዲህ ከእኔ ጋር። በኋላ እሱ ወደ አገር ቤት ሄደ መሰለኝ፣ አልተገናኘንም ለሶስት አራት ዓመት። መታመሙንም አልሰማሁትም ነበረ ኮምፕሊትሊ፣ በፍጹም። እኔ በእውነት በጣም ነው የሚያሳዝነኝ። በሀይል የሚለፋ ሰው ነው። ቁጭ ብሎ የሚጠብቅ ሰው አይደለም። ከተዋወቅን ጊዜ ጀምሮ አሁን የደረሰበት የቻለው በራሱ ኃይል ነው። እኔ የረዳሁበት ጊዜ ብዙ ጊዜ አለ፣ ግን በራሱ ችሎታ እና በራሱ አቅም እዛ የደረሰ ሰው ነው። የሚያስገርም ሰው ነው በእውነት። በዓለም ላይ ሁሉ ታውቆ ያገኘው እንኳን ስም ሁላችንም ወይም ሌላው ዓለሙ በሙሉ ሊያስታውሰው የሚችል ሰው ነው፣ በኛ ብቻ ሳንሆን።
ምሩጽን ለማሰልጠን እድል አግኝተው ነበረ አስመራ ወይም ሌላ ቦታ?
አዎ፣ ምሩጽን ከእነነኛ እሱ አባቴ ነው የምለኝ። ምሩጽን ከመጀመሪያው ጀምሮ በማስተማር ከጀመርኩበት ጊዜ ጀምሮ ችሎታ የለውም ተብሎ በሽተኛ ነው ተብሎ ለማስወጣት ሁሉ መክሮት ነበረ። የ1972 በሚኒከን የሄደበት ጊዜ አገር ቤት ትንሽ እንግዲህ ወደ ተነሶበት ነበረ አገሬን ከዳ ምናምን ማንም ቢባል ይሄን ያህልም እንኳን ችግር እንዳይደርስበት እደና ጀነራል አመሃ ደስታ በጣም ለፍተን ያወጣ ነው እኛ ነን ከችግሩ ሁሉ። የሩጫ አሯሯጡ ምኑ ትምህርቱን በሙሉ በእኔ በኩል ብቻ ነው የጨረሰው እንጂ ሌላ ቦታ እንትን አላለም። በነ ንጉሴ ሮባ በነ ወልደ መሰል ኮስትሬ ከሩቁ ያዩት ነበር እንጂ ይህን ያህል ቀርቦት እንትን የሚሉት አይደለም። በኋላ ግን ኢትዮጵያ ፌዴሬሽን ውስጥ ገብቶ ሩጫ ቀጠለ ማለት ነው።
በጣም አመሰግናለሁ ኮሎኔል ጎዳና።
ፍስሐ አበበ እባላለሁ። እንግዲህ በ1983 ዓ.ም በእንግሊዝ ጌት ሼድ የዓለም ወጣቶች ክሮስ ካንትሪ ሻምፒዮን ነኝ። ከዛም በብዙ በርካታ ኢንተርናሽናል ውድድሮች ተሳትፌ ጥሩ ውጤት አምጥቻለሁ። እንግዲህ ምሩጽ፣ ከሞስኮ ኦሎምፒክ በፊትና በኋላ እንተዋወቃለን። ለብሔራዊ ቡድን ከ15 ዓመት በላይ አገልግያለሁ። ጠዋት ትሬኒንግ ከሰራን በኋላ ያው ውጤት ለማምጣት ካለን ጉጉት አንጻር ምን ያደርገኛል ምሩጽ፣ እንቀጣጠርና ጠዋት ሰርተን ምሳ ከበላን በኋላ ይዞኝ ወደ ደብረ ዘይት ይሄዳል። በደብረ ዘይት ተራራ ዙሪያ ትሬኒንግ ከሰዓት በኋላ ከሰራን በኋላ ደግሞ እንደገና እዛው ሻወር ወስደን በአየር ኃይል ግቢ ውስጥ ምግብ በልተን ተዝናንተን ማታ እንመጣ ነበር። የነበረን ፍቅር የነበረን ቁርኝት እጅግ በጣም የተለየ ነበር እና እሱ ደግሞ ከፍተኛ ልምዱን ያካፍለኝ ነበር እና እኔ ውጤት እንዳመጣ እጅግ በጣም ይጥር ነበር። ይገርመሃል። እና ሌላው ምንድን ነው በ1983 ዓ.ም የዓለም ወጣቶች ክሮስ ካንትሪ ሻምፒዮን ሲሆን የእኔና የእሱ ክፍል ጎን ለጎን ቀጥሎ የነፍሱን ይማረውና ደምሴ ዳምጠው በጠዋት ቀስቅሶኝ ምሩጽ ና ተነስ፣ ዛሬ ጸሎት አድርግ፣ አንተ ነው የምታሸንፈው ዛሬ ብሎኝ፣ ይኸውልህ የምታየው ነገርም አለ ምሩጽ አንዳንዴ ይናገራል እንዲሁ እና
አሸነፍክ። ታዲያ
አዎ፣ እውነት አይመስለኝም፣ ይሄ ደም አይመስለኝም። ይገርምሃል፣ እንደው ከዚህ ዓለም በሞት ያለፈ አይመስለኝም። ቁጡ ኃይለኛ ምናምን ተቆጪ ነገር ይመስላቸዋል ሲያዩት፣ እንዲሁ በተፈጥሮ ባህሪው ምሩጽ በፍጹም የዛ አይነት ባህሪ የለውም። ይገርምሃል፣ ቀረብ ብለህ ካየኸው እንደ ምሩጽ አይነት ሰው በዚህ ምድር ላይ ያለ አይመስልህም። በጣም የዋህ ሩህሩህ ሰው በልቶ የጠግበ የማይመስለው በቃ ዝም ብሎ ለሰው እጅግ በጣም አዛኝ ነው።
አትሌት ፍስሐ አበበ፣ እንግዲህ ወደፊት ደግሞ በግል ህይወታችሁ ዙሪያ መወያየታችን አይቀርም።
እሺ ወንድም፣ እሺ። ጌታ ይባርክ።
አሜን አሜን። የእኔ ጌታ በመጨረሻም አቶ ታምሩ የበኩልህን አንተስ እስቲ።
ምሩጽን ሁልጊዜ የማስታውሰው በመጀመሪያ ደረጃ በሞስኮ ኦሎምፒክ ውጤት ነው። ለምንድን ነው ብትለኝ፣ በዛን ዘመን የቀይ ሽብር የቀሰቀሰበት ሁላችንም በዛን ዘመን የነበረን ሰዎች አንገታችንን ደፍተን ቅስማችን ተሰብሮ የኖርንበት ዘመን ነበር እና የእሱ ድል የእሱ ውጤት ሁላችንንም መንፈሳችንን ከፍ ያደረገበት ጊዜ ነው። ያን ነው የማስታውሰው። በዛን ጊዜ ህዝቡን አስደስተ። እንዳውም በዛን ዘመን እኮ ቀበሌ በግድ ነው ሁልጊዜ ሁሉ ቦታ በቀበሌ ውጡ የምንባለው። የማስታውሰው ለምሩጽ ብቻ ነው። ሁላችንም የቀበሌ ጥሩምባ ሳንጠብቅ በፍላጎት በደስታ ሁሉ ሰው ሆ ብሎ ይወጣ ያን ጊዜ ነው።
እና
ያ ነው ትልቁ ትዝታዬ ነው ያለ።
አመሰግናለሁ እንግዶችን በሙሉ። እንዴ ወደ ማጠቃለያው ልንሄድ ነው። ከመሰናበታችን በፊት እንግዶቼ እግዚአብሔር ይስጥልኝ እላለሁ። እዚሁ ቅርብ አጠገቤ ያላችሁት ከአዲስ አበባ ንጉሴ አክሊሉ፣
በጣም አመሰግናለሁ። በድጋሚ ለሬዲዮ መጽሔት ተከታታዮች ሁሉ መልካም አዲስ ዓመት እንዲሆንላቸው እመኛለሁ።
እግዚአብሔር ይስጥልን።
በጣም አመሰግናለሁ ለመላው የኢትዮጵያ ሕዝብ እንዲሁም እዛ እኛ አገር ሆናችሁ ይህን በዓል ለምታከብሩት ሁላችሁንም እንኳን አደረሳችሁ። አዲሱ ዓመት የሰላም የብልጽግና እንዲሆን ከዚህ ከዋሽንግተን ዲሲ እመኝላችኋለሁ። ንጉሡ ታምሬ ነኝ።
ንጉሡ ታምሬ አቀናባሪያችን፣ የዛሬ ሬዲዮ መጽሔት አዘጋጅ፣ ተባባሪ አዘጋጅ፣ እናመሰግናለን። በነገራችን ላይ አድማጮች ተግታችሁ ጻፉልን፣ ደውሉልን። ስልካችን 2022059942 የውስጥ መስመር 14፣ ኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፋላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆች ማለትን አትርሱ። አድራሻው 330 ኢንዲፔንደንስ አቬኑ ሳውዝ ዌስት ዋሽንግተን ዲሲ 20237 ነው። አሁን ወደ ማጠቃለሉ ልሄድ ነው። ለመዝጋቱ ግን እመለሳለሁ። አልዋሸሁም። ዋሸው እንዴ?
በተትረፈረፈ ሞልቶ በፈሰሰ ለአንቺና ለኑሮን እንዲያው ስማነሰ በተሰጠኝ ጸጋ ከላይ ባገኘሽው ጨምረሽ ጨምረሽ ፍቅሬን አባባሽ አብሽው አብሽው አባብሽው በጭራሽ በጭራሽ አትቀንሽ መጨመር ነው እንጂ በየዕለቱ ልብ ለማይገካው ለኔ አይነቱ ወደኋላ የለም ወደኋላ ከልቤር ቆይ ቀረ አሁን ግን ሲገባኝ የጥያቄው መልሱ ወዝወዝ ማለት ነው ከሀሳብ ሲመለሱ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ በሀሳብ ተገናኝተው ክንፍ ያሉለታ እንዴት ያስደስታል ከሀገር ልጅ ጨዋታ ወጋ ወጋ አድርጎ በቀላል በቀላል ከሚወዱት ጋር መጫወት ደስ ይላል አይደለም እንዴ አይደለም እንዴ አርማሽ ነፃነት ነው መድረሻ አረንጓዴ ድማሜ አገር የልጅ አይደለሽም እንዴ ውበት ደም ግባትሽ ባገር ልብስሽ ፈክቶ አስቸገረኝ እጅ ጥርጣሬሽ በሶ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ ማናታ ትበኝ ስልኬ ሲጮ ድንገት ሀናም ጎረቤቴ ሳራ መቴናት እንደ ራስሽ ይው ግድ የለም አንተ እንዴ I'm መዝነን ካየነው ሁሉንም በፍቅር ካዘን ሳቅ ይወጣል ከቀልድም ቁም ነገር መጫወት ነው እንጂ ፍቅር ይዞ ብልጫ የጸባይ ነው እንጂ ለጸብ የለው ዋንጫ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ ከአዋልሽን ጋር ሳሉል ካሰብሽኝ ሳላደር ምን ይሉታል ያንቺን ደርሶ መጠናደር ችሎታ ሳያንስሽ ባመል በጸባይ በገዛ ሜዳሽ ላይ ነጥብ አትጣይ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ ገሃድ ወጣ ብለሽ የቤቴ ገበና ቂማቲሽን በኔ የገባሽ ነሽና ካጠፋው የሚኸው ማሪም በይ በሰው ፊት ትርፉ ማዕቀብ ነው ከአንቺ ጋር መጣላት አይደለም እንዴ አይደለም እንዴ ያዘናንን ፍቅር ያቆየንን አይቶ ማየት የተመኘ ከሀሳብ ጭንቀት ወጥቶ እንደኛ በፍቅር እንዲያብብ ህይወቱ ሁሉም ይሞክረው ገብቶ በየቤቱ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ አይደለም እንዴ አይደለም እንዴ
አድማጮች ዝግጅታችንን ከማጠናቀቃችን በፊት ማጠቃለያ ዜና። የኢትዮጵያዊው የኦሊምፒክ ጀግና የሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ዛሬ በአዲስ አበባ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ትናንት ቅዳሜ ሌሊት ለዛሬ እሁድ አጥቢያ ቱርክ ኢስታንቡል ከተማ በአንድ የምሽት ክበብ ተኩስ ከፍቶ 39 ሰዎች የገደለው ታጣቂ አደን አሁንም እንደቀጠለ ነው። የቱርኩ ጠቅላይ ሚኒስትር ቢናሊ ይልድሪም ለጥቃቱ ኃላፊ ማን እንደሆነ ግልጽ እንዳደለ ነው ያስታወቁት። የቡሩንዲ የአካባቢ ጥበቃ ሚኒስትር ዛሬ ጠዋት መዲናዋ ቡጁምቡራ ውስጥ በጥይት ተመተው መገደላቸውን ፖሊሶች ተናገሩ። የ54 ዓመቱ ኢማኑኤል ኢንዱሩ ቡጁምቡራ ወደሚገኘው መኖሪያ ቤታቸው በመጓዝ ላይ ሳሉ መገደላቸውን ነው ፖሊስ ያስታወቀው። የኮንጎ ዲሞክራሲያዊት ሪፑብሊክ የፖለቲካ ፓርቲዎች ፕሬዚደንቱ በዚህ ዛሬ በገባው የአውሮፓውያን 2017 ዓ.ም መካሄድ ካለበት ምርጫ በኋላ ስልጣናቸውን እንዲለቁ የሚያሳስብ ስምምነት ላይ ትናንት በአዲሱ ዓመት ዋዜማ ከመሸ መድረሳቸው ታውቋል። ገዢው ፓርቲ መጀመሪያ ያቀረበው ሀሳብ ጆሴፍ ካቢላ ምርጫዎቹ በ2018 በሚቀጥለው ዓመት ማለት ነው አጋማሽ ተካሂደው እንዲሰናበቱ ነበር። ካቢላ ለሶስተኛ የስልጣን ዘመን እንዳይወዳደሩ የትናንቱ ስምምነት ይከለክላል። አንቶኒዮ ጉቴሬዝ በዛሬው ዕለት የተባበሩት መንግስታት ድርጅት ዋና ጸሐፊነት ስራቸውን ከባንኪሙን ተረክበዋል። የቀድሞ የፖርቹጋል ጠቅላይ ሚኒስትርና የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ነበሩ። ጉቴሬዝ በተባበሩት መንግስታት ባሰሙት ንግግር በግጭትና በጦርነት የተጠመዱትን በሚሊዮኖች የተቆጠሩ ሰዎች እንዴት ነው የምንረዳው የሚለው ጥያቄ ልቤን እጅግ በጣሙን ከብዶታል ብለዋል ጉቴሬዝ። በዓለም ዙሪያ አዲሱን የአውሮፓውያን 2017 ዓመተ ምህረት በተለያዩ አካባቢዎች እየተቀበሉ ነው። በዓለም የተለያዩ አካባቢዎች በርችት በድግስና በተለያዩ ስነ ስርዓቶች ተከብሯል። ያለፈውን የ2016 ዓመተ ምህረት የፖለቲካ ምስቅልቅልና የታዋቂ ኮከቦች ህልፈት ወደ ኋላ መለስ በማሰብ በትካዜ ያሳለፉትም ብዙዎች ናቸው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመሪነት የቆዩባቸውን 8 ዓመታት በቃኘ የቅዳሜ ሳምንታዊ ንግግራቸው 2017 የተባረከ የደስታ ዓመት ይሁንላችሁ ሲሉ ለህዝቡ መልካም ምኞታቸውን ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የአሜሪካ ድምፅ ራዲዮ ጣቢያ ዘወትር ቅዳሜና እሁድ ወይም በየዕለቱ በ19 በ22ና በ25 ሜትር ባንድ ከ3 እስከ 4 የሚያሰማውን መደበኛ ፕሮግራም በተለይም ለዛሬ የራዲዮ መጽሔት ዝግጅት እዚህ ላይ ተጠናቋል። አብረውን የቆዩትን ባልደረቦችን ንጉሱ ታምሬን፣ ንጉሴ አክሊሉን ከአዲስ አበባ አመሰግናለሁ። አሉላ የዛሬ 15 ቀን ሲመጣ ይጠየቃል። ደህና ደሩ።
This program has come to you from the Voice of America, Washington.